ሰላም ደህና ቆነን እየተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸውን እናስተዋውቃችሁ።
በሕገ መንግስት ገለልተኛ ነጻ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ ተፈትኖ ይገባሉ ይባል መጠቀስ አለበት። የመጀመሪያው የህግ ማቀፎችን ማድረግ ያስፈልጋል ማለት ነው።
የአዲስ አበባ ከተማ መስተዳደር በየደረጃው ለሰጣቸው ፈተናዎች ዙሪያ የተነሱን ሰጣ ገባ በተመለከተ ዘገባ አለን። ሌሎች ወጣት ተኮር መስተናዶችና ጥንቅሮችንም ይዘናል። ኤደን ጋርማ የምሽቱን መስተናዶ በመምራት ኤልያስ አስማራ ደግሞ የድምጽና ምስል ምህንድስና በመከወን ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ዘገባ መጀመሪያ ላይ ያስተዋወቅናችሁ ነው። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናው የታረመበት መንገድም በገለልተኛ አካል እንዲታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምጽ ተናግሯል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲል የክልሉ አስተዳደር የአሜሪካ ድምጽ ላቀረበለት ጥያቄ ምላሹን ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪስ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው የሚል ሐሳብ እንዳላቸው የህዝብና አስተዳደርና ልማት አመራር ባለሙያ ሐሳባቸውን አካፍሏል። አስማማው አየነው ተከታዩን ዘገባ አስተናግዷል።
የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15000 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር ይችላሉ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛ የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል።
መጀመሪያ የሆነ ጭምጭምታ ወሬ ነበረ። ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ አሙስ ማታ ማለት ወደ 10 ሰዓት አካባቢ ለከተማ አካል ሄዳችሁ ኮረንቲን ትወስዳላችሁ አሉን። በማግስቱ ደግሞ የነስቴፊክ ችግር ምናምን ባሉት ከፈተና ቦታው ሄደን ስንጉላላ ውለን ተሰረዘ ተባለ። እንደገና መልሰን ቅዳሜ በ20 ተፈተንን ማለት ነው። እና የፈታተኝ ሂደቱና በደንብ ግልጽ አላረጉልን ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ብዙ መሪና ዳይሬክቶሬት አመራር የሚለው 40% በላይ በአንድ ተቋም መያዝ እንደማ ወይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናምን የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ 5 ጥያቄዎች ናቸው። ክፍት ነው ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ ነው የሰጡት ማለት ነው። 5 ጥያቄ። ዙሮ ዙሮ ምንድነው ጥያቄው ሰው ማለት እንደመሰለው የሚመልሰው ጥያቄ ነው።
ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል።
በአብዛኛው 98 ወይ ደግሞ 99% ወድቀናል ማለት ነው በአማርኛ የተፈተኑ ሰዎች። ከዛ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዚህ አይነት ነገር ነው ያለ ማለት ነው። የመንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሃዊ በሆነ መንገድ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ኢፍታ የሆኑ አሰራሮች ወይ ደግሞ ህግንና አሰራርን ተገን ተደርጎ የሚደርሱ ጥቃቶች አለባቸው።
የቀረበውን ቅሬታና ብዥታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሮ ቴረን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞች የተፈተኑት ራሳቸው በመረጡት ቋንቋ መሆኑንና ፈተናው የታረመውም ምስጢራዊነት ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሮ ቴለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከ40% መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከ4000 በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሞ ማለፊያውና ከ60% በላይ ውጤት ያመጡት 34% ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጽ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል።
አሁን ቅሬታ አቅርበናል እኛ ማለት ነው። የሱም ልጆቻችን አለ ቅሬታ ያቀረብን ልጆች ልጆችም በጎን መረጃዎች አሉ። ለምሳሌ ተፈተንበት ኮዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንደው ምንድነው የፈተና ወቀታችን ይውጣና ይታይልን ገለልተኛ የሆነ ወገን ይረመውና ይታይልን ነው እንደው የኛ ጥያቄ።
ይበንዲ እንዳለ ሲቪል ሰርቪስን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ተቆመው ዘና መስጠቱ ተገቢ ነው ብሏል። ይሁን እንጂ ከመዘናው በፊት መስራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለው።
አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ፣ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝነው ይገባሉ፣ ተፈትነው ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ፣ መቼ እንደሚፈተኑ ካወቁ፣ ግብአቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዛ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች፣ ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ፣ የፈተና ሂደቱ ሁሉ ከታወቀ፣ ተፈታኞች ይህን ሁሉ አውቀውት ከሆነ፣ በሚዲያ ከተነገረ፣ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ ሂደቱን ስላልጠበቅም።
በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል።
እኔ የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከእሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በምለው ውክልና ነስተካት ብሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስለኛል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን፣ የሀገርን አንድነት፣ የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁራጥነት ነው ብዬ አስባለሁ። የሚሰሙ ነገሮች አሉ፣ ብዥታዎች ይነሳሉ። መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠረው ብዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ።
ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚህ መግለጫ ወቅት በምዘናዊ ማለፊያነትም ማምጣት ሳይችሉ የቀሩ ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ወጣት በጋሻው መብራቴ ልምዱና ችሎታውን አርሶ አደሮችን ለማገዝ ያዋለ ወጣት ነው። በጋሻው ቢፋርምቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልምሉ ፋውንዴሽን የኢኖቬሽን ለህቀት ሽልማትን የመሳሰሉ ዓለም አቀፍና ሀገር አቀፍ ሽልማቶችን እንዲሁም ዕውቅናን አግኝቷል። ሀብታሙ ስዩም ከዚህ ወጣት ጋር ቆይታ አድርጓል።
ቢፋርምቴክ የተመሰረተው 2012 ዓመተ ምህረት ነው እና በዚህ አዲስ አበባ ነበር የምኖረው። መሰራበቴን ጆይ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ። በተለይ ውጭ ሀገር ግን እኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ኢልምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሺፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ $5,000 ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት። የስንዴ መውቂያ እንደምታውቀው ሲዝናል ነው፣ ወቅታዊ ነው። 3 ወር ከወቀም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ያደረኩት መሬት ተከራይቼ ለአንድ ሄክታር ተከራይቼ እዛው ተወልጄ ያደኩበት ከተማ አናዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን አሰራሮችን ለማሳየት መሬቱን በስነ ስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደረግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳይ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሃል ከሸዋሮቢትና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለሁና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞቼ ጋር ጥረት አደረኩኝ። በእኔም ማቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶ አደሮቻችንን ለማገዝ ነው ጥረት እያደረኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት።
ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለዛ እስቲ ጥቂት ንገረኝ።
እንግዲህ እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ ይጋብዛሉ። ምን ይላሉ እና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡ ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ በራይ እንደ ራይድ ወይም እንደ ኡበር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርምቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሐሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረኩኝ። ከዛም በኋላ በሱ ላይ ጥናት አደረኩና ሞባይል አፕሊኬሽኑ ተሰራ። ምንድነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪ ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያን ኮምባይነር ከልማት ባንክ በብድር ነው አገልግሎት ወስደው እየተጠቀሙ ያሉት። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይሄንን እውን እናደርጋለን።
እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረክ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ?
አዎ፣ ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከአመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግና ለማስቻል ከኔትወርክ ጀምሮ አካባቢው ላይችን ላይ ካሉት ግጭቶች ጀምሮ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠትና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኚህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር ዓለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት ዓላማ በሚችለው በሙያዬን ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው።
ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችሏል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል ይዘኸው በመጣኸው አዲስ ሀሳብ ምክንያት። የመጪ ዘመን ፍላጎትህ፣ የመጪ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል?
የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማድረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት በተጨማሪም የተለያዩ የግብርና ኢንፑቶች ግብአቶች ሁሉ ጭምር የሚቀርብበት እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለኛ ሀገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ የግብርና ድርጅት እውን እንዲሆን ማስቻል ነው የኔ የመጪው ህልም።
በጋሽ እንደማይህ በጣም ወጣት ነህ፣ በስራህም ደግሞ ለመርዳት እየተንቀሳቀስክ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያው ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናው መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍግን ያለን፣ እነዚህ ሁኔታዎች ለመቀየር ምን ማድረግ አለባቸው?
ያምን የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችልና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደማንኛውም ኢትዮጵያዊ ወጣት ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬያለሁ። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ ያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘሁት። ስለዚህ ወጣቶች ወደዚህ ስራ ቢስተማሩ በጣም ነው የሚያተርፉት፣ በጣም ነው ህይወታቸው የሚቀየረው፣ በጣም አገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐርማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪን እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለን። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው? ቢዝነስ አስ ዩዥዋል የተለመደ ስራ መስራትን ነው የያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም። ዲስከሬጅ አካባቢው ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ።
እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ። በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ።
መቀመጫውን በዩናይትድ ስቴትስ ያደረገ ለትርፍ ያልተቋቋመ ድርጅት ከሩዋንዳ መንግስት ጋር በመተባበር በማህፀን ፍስቱላ ህመም ለሚሰቃዩ ሴቶች የሚሰጠው የነጻ የቀዶ ጥገና አገልግሎት ጤናቸውን ብቻ ሳይሆን ክብራቸውን እየመለሰላቸው ነው። ስመኝሽ የቆየ የጤና ትሪምን ዘገባ ታሰማናለች።
በሩዋንዳ ዋና ከተማ ኪጋሊ ዝናባማ የሆነው ቀን ለነዚህ የሩዋንዳ ሴቶች አስደሳች ቀን ነው። በፊስቱላና ሌሎች የማህፀን ችግሮች የሚሰቃዩ ሴቶችን ለመርዳት ወደ ከተማዋ የገቡትን የዩናይትድ ስቴትስ ቡድን አባላት በደስታ አቀባበል እያደረጉላቸው ነው። ከነዚህ ሴቶች መካከል አንዷ ጁሊያን ይራንዲናቦ ስትሆን ልጇን በመተልድበት ወቅት በፊኛዋ ላይ በደረሰው ጉዳት ምክንያት ሽንቷን መቆጣጠር አትችልም ነበር።
ፊስቱላ caused me depression. ፊስቱላ የመንፈስ ጭንቀት እንዲያድርብኝ አድርጎኛል። ሰርቼ ገንዘብ ማግኘትም ሆነ እንቅስቃሴ የሚጠይቁ ስራዎች መስራት አልችልም። ልጄን እንኳን ለመንከባከብ እጅግ እቸገራለሁ። ስለዚህ ለሚያስፈልጉ ነገሮች የባለቤቴን እጅ መጠበቅ አለብኝ።
የማህፀን ፊስቱላ አንዲት እናት በወሊድ ወቅት በሚያጋጥማት የተራዘመ ምጥ ወይም መጥፎ ቀዶ ጥገና ምክንያት በመወለጃ ቱቦና በሽንትፊኛ ወይም በፊንጢጣ መካከል የሚፈጠር ጤናማ ያልሆነ ቀዳዳ ነው። ይህ አስከፊ ጉዳት የደረሰባት ሴት ሽንት፣ ሰገራ ወይም ሁለቱንም መቆጣጠር እንዳትችል ያደርጋታል። በሽታው ከሚያስከትለው ከፍተኛ ህመም በተጨማሪ አብሮ የሚመጣው መጥፎ ጠረን የመዋረድ ስሜት እንዲሰማቸውና ከመሐበረሰቡ እንዲገለሉ ያደርጋቸዋል። አሁን ይራንዲናቦ ዩናይትድ ስቴትስ የሚገኘውና ለትርፍ ያልተቋቋመው ዓለም አቀፍ የሴቶችና ልማት ድርጅት ባሳባቸው በጎ ፈቃደኛ የቀዶ ጥገና ባለሙያዎች እርዳታ በተደረገላት ቀዶ ጥገና ወደ ቀድሞ ህይወቷ መመለስ ይችላልች። ባርባራ ማርጎሊስ የድርጅቱ መስራችና ስራ አስፈጻሚ ናቸው።
When you have fistula, trust me, it is
fistula በሽታ አመኑኝ። አንዲት ሴት ሊያጋጥማት ከሚችለው በጣም የከፋ ሁኔታ ነው። ሰዎች ልክ ለምጽ እንዳለባት ሰው ነው የሚያዩት። ማንም ሰው አጠገቧ መድረስ አይፈልግም። ሁልጊዜ እንደሸተተች ናት። ልጆቿ እንኳን አጠገቧ መሆን አይፈልጉም። አንዳንዴ ደግሞ ባሏም ሊተዋት ይችላል። በዚህ ምክንያት ከመሐበረሰቡ ትገለላለች። ወደ ቤተክርስቲያን መሄድም አትችልም። በዚያ ላይ ደግሞ ሽንቷ ወይም ሰገራዋ ስለሚያመልጣት መንገድ ላይ በእግሯ መሄድም አትችልም። እኛ እዚህ የመጣነው ይህንን ለማስተካከል ነው።
የቀዶ ጥገና ቡድኑ በአመት 3 ጊዜ ወደ ሩዋንዳ የሚጓዝ ሲሆን እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምሮ የሚሰለጥኑ የሕክምና ተማሪዎችንና ሌሎች ድጋፎችን እያደረገ ከሚገኘው የሩዋንዳ መንግስት ጋር በቅርበት ይሰራል። በሩዋንዳ ዩኒቨርሲቲ የሕክምና ተማሪ ሆነችው ክርስቲ ማናይ ቢቢያን ሩዋሞ እንደ አውሮፓውያን አቆጣጠር በ2022 ጀምሮ የዚህ የፊስቱላ ቀዶ ጥገና ፕሮግራም አካል ሆና በማገልገል ላይ ትገኛለች።
ፊስቱላ patients come in
የፊስቱላ ህመምተኞች የሚመጡት በጣም በሚያሳዝን ሁኔታ ውስጥ ሆነው ነው። ቀዶ ጥገና ከተደረገላቸው በኋላ ግን እየሳቁ እያመሰገኑና ወደ ቤታቸው ለመሄድ ጓክተው ነው የሚሄዱት።
ማርጎሊስ በበኩላቸው የሴቶችን ጤና ማሻሻል ለነሱ ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰባቸው ምን ያክል ጠቃሚ እንደሆነ ያስረዳሉ።
ሴቶች ለጠንካራ የቤተሰብ መዋቅር መሰረት እንደሆኑ እናውቃለን። ስለዚህ አንዲት ሴት ጤነኛና ደስተኛ ከሆነች ክብሯ ከተመለሰላት ቤተሰባ በሙሉ ስኬታማ እንደሚሆን እናውቃለን።
ከቀዶ ጥገና ቡድኑ ጋር ላለፉት 6 አመታት የሰሩት ዶክተር ሪቻርድ ኒያን ጋቦ የቡድኑ ሁለገብ አሰራር ለስኬታማነቱ አስተዋጽኦ ማድረጉን ይገልጻሉ።
We don't treat the diseases, we treat the people. So after the treatment, some of them
were ሽቶም ቸርልም የምናከመው ሰዎችን የምናከመው። ስለዚህ ቀዶ ጥገናው ከተደረገላቸው በኋላ አንዳንዶቹ ስናንሽ ንግዶችን መጀመር ችለዋል። አንዳንዶቹ ደግሞ በተለይ ወጣቶቹ የትምህርት ቤት ክፍያ ተከፍሎላቸው ወደ ትምህርት ቤት ተመልሰዋል።
ማርጎሊስ እንደሚሉት የህክምና ቡድኑ ከሚያከናውነው ቀዶ ጥገና ጎን ለጎን ለትምህርትና ተግባር ተኮር ስልጠናዎችም ትኩረት ይሰጣል።
We want this to be a sustainable project.
ስራችንን ጨርሰን ወደ ቤታችን ስንመለስ ይሄ ፕሮጀክት ቀጣይነት እንዲኖረው እንሻለን። ሩዋንዳውያኖች በራሳቸው ይህንን ስራ መስራት ይችላሉ።
ከፊስቱላ በሽታ ያገገመችው ኒራንዲናቦም በዚህ ተስማማለች።
ሴቶች ያለባቸውን ችግሮች ሳይደብቁ ህክምና እንዲያገኙ አበረታታለሁ። ፊስቱላ ታክሞ መዳን የሚችል በሽታ ነው። ለማገገምና ወደ ቀድሞ ህይወት ለመመለስም ይቻላል።
ዓለም አቀፉ የሴቶችና ልማት ድርጅት ከሩዋንዳ አጋሮቻቸው ጋር በመሆን እስካሁን ከ4500 በላይ ለሚሆኑ ሴቶችና ህጻናት የህክምና አገልግሎት ሰጥተዋል። 1400 ለሚሆኑ የፊስቱላ በሽተኞችም ከቀዶ ጥገና በተጨማሪ ሰውነትን መጠገን ብቻ ሳይሆን ክብርንም የሚመልስ ህይወት ቀያሪ ህክምና አካሂደዋል።
የተከበራችሁ ተመልካቾቻችን የነበረን ቆይታ እዚህ ላይ ተጠናቋል። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ነበርን። የዛሬን ፈጸምን። ሰላም ጠናስጥልን ጀናውን